በውጭ ሀገር የሚገኙ ኢትዮጵያውያን የጸረ ኮቪድ-19 ዘመቻ ከፍተኛ የአማካሪዎች ምክር ቤት ወቅታዊውን የኢትዮጵያ ሁኔታ በሚመለከት ያቋም መግለጫ በሚል ያወጣውን ጋዜጣዊ መግለጫ ተንተርሶ የተካሄደ ቃለ ምልልስ ነው ተከታዩ ቅንብር። 21 የቡድኑ አባላት ስማቸውን አስፍረው ያወጡትን ይህን መግለጫ ለማውጣት የበቁበትን ምክንያትና የመግለጫውን ይዘት አስመልክቶ ለወትሮ በሚያቀርቧቸው ሙያዊ ትንታኔዎች ከሚታወቁት የሕክምና ባለሙያዎች ሁለቱን ጠይቀናል። አሉላ ከበደን ያነጋገራቸው
ኢትዮጵያ የምትባል ነገር አትኖርም የሚል ነገር ሲመጣ ሁላችንም እዛ ውስጥ ያለነው እንግዲህ ኢትዮጵያ ከሌለች ኮቪድ-19 ማማከርም የለም። በእርግጥ ከፖለቲካና ኮረንቲን ራቅ ብለን ነው የምንኖረው። ኢትዮጵያ ግን መራቅ አንችልም የሚል አስተሳሰብ ነበረና ከጥላቻን በራቀ መንፈስ በተጨባጭ የታዩ ነገሮች ላይ ተንተርሰን ነው ይህንን መግለጫ ለማውጣት የተገደድነው።
ለአንድ ነገር ወደ ፍርድ ከመሄድ በፊት መጀመሪያ ድርጊቱን ነጥሎ ማየት ነው። ነጻ ትሆናለህ ድርጊቱን ስታይ። በሰው ህይወት በሰው ንብረት ላይ የሚፈጸም ድርጊት ድርጊቱን ብቻ ስታይ ይሄ መጥፎ ነው አይደለም ትላለህ። ከዛ በኋላ ወደ አድራጊው ትሄዳለህ። ብዙ ጊዜ ሰዎች ከአድራጊው ጀምሩና ድርጊቱን ወደ መካድ ይሄዳሉ።
ፕሮፌሰር ዮናስ እንዳለገዳ ከስካትስዴል አሪዞና፣ ዶክተር ገበየው ተፈሪ ከዚህ ከዋሽንግተን ዲሲ የአማርኛውና ስያሜንም ወስደው በውጭ ሀገር የሚኖሩ ኢትዮጵያውያን የኮቪድ-19 ከፍተኛ አማካሪዎች ቡድን ኢትዮጵያን ኮቪድ-19ን ለመከላከል ቀደም ብሎ የተቋቋመ ድርጅት ወይም የባለሙያዎች ስብስብ ነው። በርካታ ወራት ሆኖታል። በተለያየ ጊዜም የማነጋገር እድል አግኝተናል። ዛሬ ታዲያ የተገናኘ ነው ለየት ባለ ሁኔታ ውስጥ ነው። በእርግጥ ኢትዮጵያም ለየት ባለ ሁኔታ ውስጥ ነው ያለችው። የኮቪድ-19 ጉዳይ ሳይሆን ወቅታዊ የኢትዮጵያን ሁኔታ በሚመለከት የአቋም መግለጫ ይላል። በጥቅምት 24 2013 ዓ.ም በሰሜን እዝ ላይ የደረሰው ጥቃት ያሳደረባችሁን ስሜት በመግለጽ ነው የሚንደረደረው ጽፏችሁ። 7 ነጥቦችን ይዟል። እስኪ የመግለጫችሁን ይዘት ከመመልከታችን አስቀድሞ ይህን መግለጫ ለማውጣት እንዴት በቃችሁ የሚለውን ብንመለከት፣ አብዛኞቻችሁ የልዩ ልዩ ሕክምና ባለሙያዎች ያላችሁበት በሌሎች የተለያዩ የሙያ መስኮች የታወቁ ባለሙያዎች፣ የኢኮኖሚ ባለሙያዎች፣ የስታቲስቲክስ ባለሙያዎች በውስጣችሁ አሉ። ታዲያ ከዚህ ቀደም ላለፉት 20 ዓመታት አብዛኞቻችሁ የምትሳተፉበት ፒፕል ቱ ፒፕል የተባለውን ጨምሮ የአመቱ የምታደርጓቸውን ሕክምና ነክ ጉዳዮች ላይ የሚያተክሩ ስብሰባዎች እንከታተላለን። በኢትዮጵያ የተለያዩ ሕክምና ስራዎችን በተግባር ከመስራት አደጋዎች ሲኖሩ ከሚደረጉ እንቅስቃሴዎች ባሻገር ፒፕል ቱ ፒፕል ላይ በይበልጥ በኢትዮጵያ ጉዳይ ላይ በግለሰቦች የሚጻፍ ጽሁፍ በመጠመናየው ኢትዮጵያ ዘውግ ለይቶ የተነጣጠረ ጥቃት ያደረሰውን ጉዳት በመቃወም ጽሁፍ አውጥታችሁ ነበር። እንደ አቋም ሲወጣ ይህ ሁለተኛው መሆኑ ነው አይነተኛ የሆነ ጽሁፍ በመግለጫ መልክ ስታወጡ። እንዴት ይሄ ሊወጣ በቃ ከዚህ ከተለምዶ አሰራራችሁ ወጣ ብላችሁ ምንድን ነው እንድጽፉ ያበቃችሁ? ዶክተር ገበየው እርስዎ ይጀምሩ።
እሺ፣ በጣም አመሰግናለሁ። እንግዲህ በኮቪድ ላይ ነው እንዳልከው የኛ ምክርና ምክክር። ግን ኮቪድን ስታይ የህዝብ ችግርና የህዝብ እንቅስቃሴ እንድታይ ያስገድድሃል። ይሄ ሁኔታ ሲፈጠር ወደዚህ አቋም ከመድረሳችን በፊት መጀመሪያው አረጉድ ያለው ኮቪድ እንግዲህ አንዱ የሚተላለፍበት መንገድ ሰዎች በብዛት የሚገናኙበት ቦታ ነው። ይሄ ብዙ በሺዎች የሚቆጠሩ አሰባስቦ የሚያንቀሳቀስ ከአንድ ቦታ ወደ ሌላ ሰሚወስ በኮቪድ ምክንያት የሚመጣው አደጋ በጣም ታየንና እዛ ላይ ያስተዋል። ግን ይሄ አደጋ ደግሞ እንዲህ አይነት በወቅቱ የተከሰተ ሁኔታ እንዴት ተፈጠረ? ዝም ብለንስ የምናየው ነገር ነው ወይ? የሚከለክል ህግ የለም። እኛ ባለሙያ ስለሆን ስለ ሀገሪቱ መጨነቅና ማሰብ። ዶክተር ዮናስ ኢትዮጵያ ከሌለች የኢትዮጵያ ኮቪድ አማካሪ መሆን አይቻልም የሚል ሴንቴንስም አለው። እሱንም አሰብን። ከዚህ በፊትም በአርቲስት አጫሉ ግድያ ላይ ኮንሰንሰስ ያለው ሜጀር የሆነ መግለጫ እንድንጽፍ ስላደረግን ተለይተን በታዛቢ የሆነ የምናየው ነገር አይደለም። ለእኛ እንደው ሰውን የሚጎዳ ነገር ቫይረስ የሚሆን ራሱ ሰው አቋም ማውጣት አለብን። የእውነት ከሆነ ነገር ዶክተር ዮናስም ራሱ ይገልጻል። የሰው ህይወት የተወሳሰበ ነው፣ ሳይኮሎጂካል እንትንም አለው። እዛ ላይ አደጋ የሚደርስ ነገር እያየን ዝም ማለት አንችልም። እንደ ህክምና ባለሙያ ደግሞ በሽታ ነው የምናክመው። አሁን የህብረተሰብ በሽታ ላይ ፎከስ አረግን እንጂ በሽተኛ ሲመጣ መጀመሪያ በሽተኛው እናያለን፣ ከዛ ቀጥሎ በሽታውን ያመጣውን ነገር አድሬስ እናረጋለን። በዛ መልክ ሲዝን የሆኑ ባለሙያተኞች ትልልቅ ሰዎች ነው ያሉበት መድረኩና በዚህ ነገር ላይ አቋም እናውጣ፣ እንነጋገር። ምንም እንኳን አንድ ሁለት እንዲንበልም አልተባለ፣ ሁላችን በልባችን ያለ ነገር ስለሆነ አገሪቱ አደጋ ላይ መሆኑን ስለተረዳን ደግሞ አንዱ ጥሩ ነገር ምንድነው፣ ጥሩ አይባልም የተፈጠረው ነገር ብዙ ጊዜ ተከምሮ ተበላሽቶ ይቆይና መስቀለኛ መንገድ ላይ ይደርሳል። ያ መስቀለኛ መንገድ የሚቀጥለውን ሁኔታ የሚወስን ነው። እዛ ላይ ገብተን እኛ የሚሰማን እንደ ዜግነት እንደተወላጅ አልተናገን ካለፈ በኋላ ወይኔ ማለቱም ራሱ ከአግባብ አይደለም። እና እነኚህ የተለያዩ ምክንያቶች በአእምሯችን ስላሉ ድርጊቱንም ስላየን በእኔ አመለካከት ሁላችንም የምንለው ለአንድ ነገር ወደ ፍርድ ከመሄድ በፊት መጀመሪያ ድርጊቱን ነጥሎ ማየት ነው። ነጻ ትሆናለህ ድርጊቱን ስታይ። በሰው ህይወት በሰው ንብረት ላይ የሚፈጸም ድርጊቱን ብቻ ስታይ ይሄ መጥፎ ነው አይደለም ታያለህ። ከዛ በኋላ ወደ አድራጊው ትሄዳለህ። ብዙ ጊዜ ሰዎች ከአድራጊው ጀምሩና ድርጊቱን ወደ መካድ ይሄዳሉ። እኛ ያደረግነው እንደ ባለሙያ በሽታውን አይተን በሽታውን ያመጣውን ነገር አድሬስ እናድርግ በሚል ነው። በዛ መልክ ነው አቋም መግለጫ የተጻፈው።
መልካም። የጽሑፋችሁን ይዘት ገፋ አድርገን እንመለከታለን። ፕሮፌሰር ዮናስ ደርሶ ልመለስና ቀደም ሲል ዶክተር ገበየውም ጠቀስ አድርገውታል በግሉ በማስታወሻው የጻፉትን ኢትዮጵያ ከሌለች ኮቪድ ምኑን እንዋጋለን የሚለውን እዛው ጽሑፎ ላይ በአማርኛ በግርድፍ በአጭሩ ሲመለስ ከፖለቲካ እንርቃለን ከኢትዮጵያ ግን ፈጽሞ የሚል ጽፏል። የፖለቲካ ርዕዮት ሳይለየን የሙያችን አይነት ሳይለየን እንዲህ ያለ ሁኔታ መሳተፍ ያለብን ነው የሚል አስተያየትም አለው። ከዚህ ውጭም የተለየ ሀሳብ ያላቸው ሌሎችም ሀሳብ ይሰጣሉና እስኪ እርሶ ቀደም ብሎ የጻፉትን በዚህ ሰዓት እንዴት ተጻፈ? እዚህ ጽሑፎ ላይ እንደገለጹት የፖለቲካ አስተያየት ሳይገድበን የተለያየ አስተሳሰብን ቢኖረን ከፖለቲካ እንራቅ እንጂ ከኢትዮጵያ እንርቅም የሚለውንም አስተያየቶን ጨምረው።
አመሰግናለሁ አሉላ። ዶክተር ገበየው እንግዲህ በማካሪ ምክር ቤት ውስጥ የኮቪድ የተላላፊ በሽታ ዋና ኤክስፐርት አዋቂ ናቸው። እሳቸው ናቸው ከጤና ጥበቃም ጋራ የእኛ ግንኙነት ኃላፊ። እውነት ለመናገር እኛ ይህን አቋም መግለጫ እናወጣለን የሚል ግምት አልነበረንም። ምንድን ነው ያደረግነው? ኦብዘርቭድ ቢሄቪየር፣ ቅድም ዶክተር ገበየሆን ያለው በተጨባጭ የታዩ ባህሪዎች፣ ድርጊቶች ናቸው። ሁላችንም ሳንመካከር አንድ አይነት እንድናስብ ያደረገ ነው። ምንድን ነው? አንደኛ በጥቅምት 23 ወይም በፈረንጆቹ ኖቬምበር ሰከንድ የትግራይ ክልል መሪ እሳቸው ባልተለመደ ሁኔታ እና በጣም ኮስተር ባለ መንገድ አድዋም እዚህ ነው ያለው፣ እዚህ እንቀብረዋለን፣ እንደዚህ አይነት በእንግሊዝኛው ቋንቋ በሊጀረንት አይነት አነጋገር አሳዩ እና ብዙ ሰው አስገርመዋል፣ እኛም አስገረመን። እኔ በተለይ ያስገረመኝ ደግሞ በፈረንጆቹ አቆጣጠር ከ91 እስከ 93 ጦር ኃይሎች ሆስፒታል ሰራ ነበር። ያን ጊዜ በአጋጣሚ ሆኖ የኢህአዴግ የህወሀት አባላት ለመታከም የሚመጡ ነበሩ እና በእውነት ያን ጊዜ እንደገቡ ነው በትህትና ነው የሚናገሩት። እንዲያውም እንዲህ አይነት አነጋገር የሚተረጉሙት እነሱ ትምክህት በሚለው ነው አሮጋንስ። እና ጥቅምት 23 የዶክተር ደብረጽዮን አነጋገር በእነሱ ቋንቋ ትምክህተኛ ይመስላል። እና ያ አንዱ በእኛ ግሩፕ ውስጥ ብዙ ሰው አላርም ያደረገን ነው። ከዛ በማግስቱ ደግሞ የሰሜኑ እዝ ላይ ድንገተኛ አደጋ ተፈጠረ የሚል ስንሰማ እሱንም ቢሆን ብዙዎቻችን እውነት ነው አይደለም የሚል ነገር ነበር። ነገር ግን ድርጅቱ ብዙ ጊዜ የቆዩ ሰው ስልጣናቸውን በደንብ አላቅም፣ አቶ ሰኪቱሬ ጌታቸው ልክ እስራኤል በስድስቱ ቀን ጦርነት ቀድማ አረብ ሀገሮችን አጥቅታ አደጋ ከመድረሱ በፊት ራሷን እንዴት እንደተከላከለች እና በ45 ደቂቃ ውስጥ የኢትዮጵያን የሰሜኑን እዝ በከፍተኛ ቅልጥፍና ከጥቅም ውጭ አውጥተነዋል ብለው መግለጫ ሲሰጡ ይሄ ሁለት ነገር ሰማን። ከዛ በኋላ በተከታታይ የምንሰማው የኢትዮጵያ የምትባል ነገር አትኖርም የሚል ነገር ሲመጣ ሁላችንም እዛ ውስጥ ያለ ነው እንግዲህ ኢትዮጵያ ከሌለች ኮቪድ-19 ማማከርም የለም። በእርግጥ ከፖለቲካና ኮረንቲ ራቅ ብለን ነው የምኖረው፣ ግን ከፖለቲካ መራቅ እንችላለን፣ ኢትዮጵያ ግን መራቅ አንችልም የሚል አስተሳሰብ ነበረና ከዛ የተነሳ አንድ ነገር ማለት አለብን። ይሄን ዝም ብለን ማለት አንችልም። እና ከጥላቻና ከእንትን በራቀ መንፈስ ነው በተጨባጭ የታዩ ነገሮች ላይ ተንተርሰን ነው ይህንን መግለጫ ለማውጣት የተገደድነው።
መልካም። በጽሁፋችሁ የጠቀሳችኋቸውን አንዳንድ ነጥቦች እናነሳለን። ቀደም ብዬ እንደጠቀስኩት 7 ነጥቦችን አስቀምጣችኋል። በማን አለብኝ በሥራይቱ ላይ በተፈጸመው ድርጊት ይላል። ቀደም ብሎ ሰው የገለጹትን ድንገት የኮቪድ አማካሪዎች ምክር ቤት ያለውን አቋም እንደሚከተለው ይገልጻል ይልና 7 ነጥቦችን ያነሳል። በሁለተኛ ነጥብ ላይ ያሰፈራችሁት የፈጸሙት ወንጀል ነው የሚለው የህወሓትን መሪዎች የፈጸሙት ተግባር የትግራይ ህዝብ ምኞትና ፍላጎት አይደለም፣ ህዝቡንም አይወክልም። የኢትዮጵያ መንግስት የሚወስደው እርምጃ ወንጀለኞቹን ተጠያቂ የማድረግ ኃላፊነት አለበት ብለን እናምናለን ይላል ባጭሩ። ዶክተር ገበየው ወደ እርስዎ ልምጣ። ንጹሃንም በውጊያው መካከል የሚጠመዱበትና ለአደጋ የሚጋለጡበትም ሁኔታ መኖሩ ያንኑ ያህል አሳስቧል። ይበልጥ እንዲባባስ ደግሞ በኢትዮጵያ መንግስት የሚገለጸው ህዝብ ውስጥ ተሸሽገዋል፣ ህዝብን ከለላ ያደረገ ስልት እየተከተሉ ነው፣ ህዝቡን አደጋ ለማጋለጥ አይመለሱም የሚል አስተያየትም እየተሰጠ ነው። እንግዲህ ውጊያ ነውና ግጭት ነውና ግራና ቀኝ ያለው ስሜት እንደዚህ ያለ ሁኔታ ሐሳብ ላይ አይጥላችሁም? በዚህ በኩል ያሰባችሁት ነገር ሊኖር ይሆን? ዶክተር ገበየው
እንግዲህ ምንድነው የሰው ህይወት የሰው ንብረት ከቦታ መፈናቀል አሁን ከኖቬምበር 3 በኋላ የመጣ ነገር አይደለም፣ እየተካሄደ የነበረም ነገር ነው። ብዙ ሰዎች አሁን ሰው ሊጎዳ ነው ላይ እየተጎዳ እኮ ነው ያለው። ሰው ቁጥር ይብዛ ይነስ እንጂ ሰው እየሞተ ነው በየክልሉ። ለዛ መንስኤው የት ነው የሚለው መከራከር ይቻላል። ሁለተኛው ነገር ምንድነው ባሁኑ በዚህ በተነሳው ሁኔታ መንግስት ህወሓትን ለማስገበር ብሎ ጦር አንቀሳቅሶ ሄዶ ይሄ ነገር ቢፈጸም ይሄ ወንጀል ነው ወደሚለው አቋም አንሄድም። እንደ ግሌ ማስተያየት ነገሩ ከዛ ነው የተጀመረው። ራሱ ደግሞ ድርጊቱ በጣም የሚያስደነግጥ ነው። የተኙ ሰዎችን የገዛ ጓደኞችን አጥቅተህ ገለህ ሬሳ ሜዳ ላይ ጥለህ የሰማነውን ነው። እንግዲህ የሞተ ሰው ሬሳ ላይ መዝፈን መጨፈር አብሮ ሲበላ ከነበረ ሰው ጋር እንዲህ አይነቱ ድርጊት። ለዛ ነው ድርጊቱ ላይ እናስተኩር። ህወሓት ይሰው ማን ይሰው ይሄ ድርጊት ክፉ አይደለም ወይ? በራሱ ይሄ ድርጊት ክፉ ነው። ክፉ ከሆነ ይህንን ያደረገ ወንጀል ከሆነ ወንጀለኛ ነው። ፎርማል ጦርነት አይደለም የተካሄደው። እና ይሄ እንግዲህ ልክ ዴይ ቱ ዴይ እኛ በስራችን እንደምናየው አናላይዝ እንደምናደርገው ድርጊቱን ገምግመህ ድርጊቱ መጥፎ ነው ብለህ ድርጊቱን ያደረገ ሰው ነፃ ማድረግ እንዴት ይቻላል? ከባድ ነው። እና ሶስተኛው ነገር ምንድን ነው እንዲህ አይነት ነገር ሲፈጠር ግልጽ ሆኖ ድርጊቱ ወንጀል የተሞላበት ግፍም የተመላበት ሆኖ ከዛም አልፎ እንደሰማነው ወደ ማይካድራ ተሸጋግሮ ንጹሐን ሲቪሊያኖች እየተገደሉ ወደፊት በሚደረገው ጥቃት አጥፊዎቹ በሰዎቹ ተደብቀው አደጋ ይደርሳል እና ምን ይደረግ? ያንንም ደግሞ ኦብዘርቭ አድርገናል፣ ጽሑፋችን ውስጥ አለ። መከላከያው ኃይል ሁሉም ሲንቀሳቀሱ የበቀል እርምጃ ሲያደርጉ አላየንም። እስካሁን ከሰማነው ሪፖርት ተቆጥበው ህዝቡን እያቀፉ እያበሉ እያጠጡ ነው የሚንቀሳቀሱት። እና ይሄኛው መልሶ ማጥቃት የጀመረው ኃይል አካሄዱ የህዝብን ህይወት ለማዳን ከፍተኛ ጥረት የሚያደርግ ስለሆነ በዛ በኩል የሚመጣው ህዝብ ህይወት ላይ ይደርሳል የሚለው ፍራቻ የቀነሰ ነው። አይተ ከሆነ እዛ ላይ አንድ ስቴትሜንት አለች፣ ትግራይና የትግራይ ህዝብ ኢትዮጵያና ኢትዮጵያዊ ናቸው ብለን ነው እንዲያስቀምጥ ነው። በሂስትሪም በሁሉም ወደኋላ ስቴት ህዝቡን ወክያለሁ ብሎ ብዙ ነገር የሚያደርግ ግሩፕ አለ፣ ግን የህዝቡን ስሜት የህዝቡን ፍላጎት ተከትሎ አይደለም። እንደ እውነቱ ከሆነ የትግራይ ህዝብ እውነት ከሌላው ክልል መብቱ ድምፅ የታፈነ ነው። በዘር የተደራጀ እንወክላለን ስለተባለ መናገር የማይችል እና ፍራቻው አለ። አደጋ እንዳይደርስ መግለጫችን ውስጥ ለተፈናቀሉት ለተጎዱት ማንም ከማንም ሳይባል ለሁሉም እርዳታ እንድረስ ብለንም ጥሪ አቅርበናል። እና ይሄ ዝም ብሎ በፖለቲካ ፓርቲዎች መካከል የሚደረግ ግጭት አይደለም። እንደውም እኛ እንኳን ሲቪሊያኖቹ ዝም ብንል በመከላከያ ላይ በደረሰው ኃይል መከላከያ ኃይል ላይ ያደረሱ ሰዎች ወታደራዊ ፍርድ ቤት እኮ ይቀርባሉ፣ አይቀርም። ወታደራዊ ፍርድ ቤት ደግሞ ለውጭ ሰው ለሽምግልና ለድርድር የሚገባበት ነገርም አይደለም። እና በብዙ መልኩ የደረሰው ክፋት ከፍተኛ ነው። ወደፊትም እንደዚህ አይነት ክፋት እንዲፈጠርም አንፈልግም። ይህንን አይነት ነገር እርምት ከስሩ አውጥቶ ወደ ቀጥተኛ ሰላማዊ መንገድ እንሄድ ነው።
መልካም። ፕሮፌሰር ዮናስ በዚሁ በቀደመ ጥያቄ ላይ የሚሰጡት ተጨማሪ አስተያየት ካለ ከዚህ ተከታይ ጥያቄ ጋር አያይዘው ይመልሱልኝ። ከዚህ በጽሁፋችሁ ላይ ከሰፈሩ ነጥቦች የሀገሪቱን ዜጎች በዛው ተለያይተው እርስ በርስ በጠላትነት እንዲተያዩ በማድረግም ይከሳል ይህንን ቡድን። ዘውግ የለዩ ግጭቶች ባለፉት 2 ዓመታት ውስጥ ከዚህ ቀደም በኢትዮጵያ ውስጥ ባልታየ መልኩ በተደጋጋሚ ታይተዋል። ፕሮፌሰር ዮናስ በሌላ የውይይት መድረክ በህብረት የሚደረጉ ግጭቶችን አስመልክቶ እርሶንና አንድ ሌላ ባለሙያ እንደዚህ ያሉ ግጭቶችን ጥላቻዎችን የሚቀሰቅሰው ምንድነው በሚል ተነጋግረን ነበር። በዚህ ጽሑፋችሁ ላይ ይሄ ቡድን ለነኚህ ግጭቶች ምክንያት መሆኑንም ይከሳል። በዚህስ ላይ ምን ማስረጃ ማቅረብ ይቻላል ለእንደዚህ ያሉ እርስ በርስ ግጭቶች ምክንያት መሆኑን ይሄ ቡድን?
ከዚህ በፊት በዚህ ካውንስላችን ላይ አንድ ያቀረብኩት የጥናት ጽሑፍ ወይም ተመሳሳይ ነገር ነበር። ይሄም ምንድነው ሁለት ወይም ከሁለት በላይ ሰዎች አንድ ላይ ሲሆኑ አንድ ቡድን ወይም ግሩፕ ምሎኑ እና ግሩፕ ዳይናሚክስ ይፈጠራል እና የሶሻል ሳይኮሎጂስቶች ማለት የስነ ልቦና ሳይንቲስቶች በተለይ በስታንፎርድ ዩኒቨርሲቲ ያጠኑት ነገር ምንድነው ዳይቨርሲቲ እና ኮሄሲቭነስ ማለትም ብዙሃንነትና አብሮነት ሁለቱን ሚዛናዊ በሆነ መንገድ መያዝ ያስፈልጋል። ከመጠን በላይ ብዙሃንነት ላይ ትኩረት ካደረግን ዳይቨርሲቲ ላይ ሹላ እንደ ብዙ ትኩረት ካደረግን መበታተን ሊያመጣ ይችላል። በሌላ በኩል ደግሞ ከልክ በላይ አንድን ቡድን ልክ እንደ አንድ ሰው እንዲያስብ ማድረግ ይሄ ደግሞ ግሩፕ ቲንክ የሚባል አደጋ አለው። የግሩፕ ቲንክ ማለት ደግሞ የሐሳብ ልዩነት ማቅረብ ይቀራል። ሁሉ ሰው እንደ አንድ ሰው ማሰብ ይጀምራል። አንድ ካሪዝማቲክ አንድ ግርማ ሞገስ ያለው ሰው ቡድን ውስጥ ይነሳና ሁሉ ሰው ይሄ ግርማ ሞገስ ያለውን ሰው የሚለውን ወደዛ የማሰብ ነገር ይመጣል እና ይሄንን እንግዲህ በኤክስፐሪመንታል ሳይኮሎጂ በምርምር በጥናት አድርገው ነው ይሄን እንግዲህ ያዩትና እንዲያውም ተመራማሪዎቹ ግሩፕ ቲንክ እንዳይመጣ የተለያየ ምክር ሁሉ ይሰጣሉ። ሁልጊዜ ግሩፕ ሲፈጠር ቢያንስ አንድ ሰው ዴቪልስ አድቮኬት ከሁሉም የተለየ ሐሳብ እንዲያመጣ አንዱ ሁለት ሰዎች መመደብ እናንተ ለየት ያለ ነገር እስቲ በቡድን ምናስበውን ሚፈታተን አቅርቡ። እንዲህ አይነት ነገር ጥንቃቄ ካልተደረገ ሁሉም እንደ አንድ ማስተር ይጀምራልና ይሄ አስተሳሰብ በህውሃት ብቻ አይደለም። እንደ አንድ ሰው በአንድ ልብ ለማሰብ የሚፈልግ አንድ ወጥነት የሚፈልግ ይሄ በተለይ ለድሮ ግራ ክንፍ ማርክሲስት ንቅናቄዎች ውስጥ ብዙ የሚታይ ነገር ነው። ይሄ እንግዲህ በማንኛውም ሁኔታ ሊታይ የሚችል በግሩፕ ቲንክ የምንለውና ምናልባት በኔ ግምት የዛ አይነት አስተሳሰብ ግሩፕ ቲንክ ውስጥ ሳይገቡ አልቀረም የሚል ግምት ነው ያለኝ እንጂ እንዲህ አይነት ምጃ ይወስዳሉ ከዚህ ድረስ ይሄዳል የሚል ግምት አልነበረኝ። ምናልባትም ለዚህም ይሆናል ወታደሮቹም ሳይዘጋጁ ተኙበት እንግዲህ አደጋ የደረሰው። ይሄ አንዱ እንግዲህ በሶሻል ሳይኮሎጂ አንጻር ነው የማየው እና አይ ቲንክ ይሄ ግሩፕ ቲንክ ያዳለጠ ከድጡ ወደ ማጡ ሳይወስዳቸው አልቀረም የሚል ግምት ነው ያለኝ እና ይሄ አንዱ ምክንያት ነው። ሌላ እንግዲህ እርግጥ የተለያየ የፖለቲካ የተለያየ ምክንያት ይኖራል። ግን እንዳልኩ ያው እኛ በተቻለ መጠን ከፖለቲካው እንርቃለን ከኢትዮጵያ ብቻ ነው ማንርቀው። ይህንን ለማለት ፈልጋለች ግሩፕ ቲንክ ምናልባት የተለያየ ምክንያት ሊኖር ይችላል ግን ሊያብራራ የሚችል አንዱ ምክንያት ሊሆን ይችላል።
መልካም ግጭቱን የሚመለከተውን ለጊዜው እዚህ ላይ እናቆይና ከግጭቱና በአጠቃላይም አሁን ካሉት ሁኔታዎች ጋር ተያይዘው ያሉትን ሁኔታዎች ሊያባብሱ የሚችሉ አንዳንድ ጭብጦችን እናንሳ። በወቅታዊ ሀገራዊ ጉዳይ ላይ ያወጣችሁትን ጋዜጣዊ መግለጫ በተንተራሱ ነጥቦች ላይ ትኩረት እናድርግ እንጂ ይህ የኮቪድ-19ን መዛመት ለመዋጋት የኢትዮጵያ ጤና ጥበቃን ለመርዳት የተሰባሰባችሁ ልዩ ልዩ ባለሙያዎች ናችሁና እስኪ ስለሚያነጋግረው ስለሚያሳስበው ኮቪድም እንነጋገር። በዩናይትድ ስቴትስና በአውሮፓ እጅግ በከፋ ሁኔታ ዳግም በመዛመት ላይ ያለውን የወረርሽኙን ይዞታ አስተመለከቱ። በኢትዮጵያ በተለይ አሁን በተጨባጭ ከመታየው ጨርሶ ቸልተኝነት የጎላበት ሁኔታም ሆነ በአንጻሩ ደግሞ ከግጭቱ ጋር ተያይዞ በሚፈጠረው አመቺ ሁኔታ ይበልጥ እንዳይዛመት ያሳስባችኋል? ከሆነስ ምን አይነት ነገሮች ትኩረት እንዲደረግባቸው ትመክራላችሁ?
አድማጮች በውጭ ሀገር የሚገኙ ኢትዮጵያውያን የጸረ ኮቪድ ዘመቻ ከፍተኛ የማካሪዎች ምክር ቤት ወቅታዊ የኢትዮጵያ ሁኔታ በሚመለከት ያወጣውን ጋዜጣዊ መግለጫ ተንተርሶ ከማካሪ ቡድኑ ሁለት አባላት ጋር ያደረግነው ቃለ ምልልስ አላበቃም። በተለይ እንዲህ ባለው ጊዜ ይበልጥ ሊባባስ በሚችለው የኮቪድ-19 መዛመት ላይ ያተኮረውን ቃለ ምልልሳቸውን በሌላ ጊዜ እናቀርባለን። ለአሁኑ ግን እንግዶቻችንን ፕሮፌሰር ዮናስ እንዳለገዳንና ዶክተር ገበየው ተፈሪን ለጊዜያቸው እናመሰግናለን።